ሁለተኛው ክፍል የአንድ ሰዓት ፕሮግራማችን አሁን ይጀምራል። አንድ ትውልድ ለመምጣት ቀዩ ሽብር በኢትዮጵያ በፓፒሌ ቶላ ተደርሶ በጸጋዬ ደብተራው የተተረጎመውን መጽሐፍ ትረካ ክፍል 3 አስተምተን የጠቅላላ ፍልስፍናችን ፍጻሜ ይሆናል። ረሃብ
ስንት ቀን ይፈጃል? ረሃብ ቀጠሮ ይሰጣል
ወይስ ቀን ቆጥሮ ይፈጃል?
የሆድ ነገር ሆድ ይቆርጣል ይባላል፣ ድሮ ይባላል፣ ይዘነዝላል፣ ይከትፋል።
ብቻ እስከሚጨርስ ድረስ ሆድ ለሆድ ጊዜ ይሰጣል። ወተት አንጀት ነጥፎ ሲላ፣
ሆድ ዕቃ ደርቆ ሆድ ሲራብ፣
ተሟጦ አንጀት ባንጀት ሲሳ፣ የጣር ቀጠሮ ስንት ነው ለሰው ልጅ ሰው ለምንለው?
ያችን ሰጥቶት ለሚያስችለው ስንት ቀን ነው ስንት ሌት ነው?
የማዕድ ወዝ ሳታጥጥ፣ አድባሩ አብዳ ሳትፈረጥጥ፣
እንብሳይ ተርፋት ሜዳ አይጥ የቤት ድመት ሳታማምጥ፣
በመቤቷ አስከሬን ብካይ
እሷም ዋይ አንጀቷም ዋይ ዋይ፣ ውሻውም በጌታው ስጋ ላይ
ቸነፈር በጣለው ሲሳይ፣ አይ ስንት ቀን ትሆን የራባ ዋይ?
እስቲ እናንተ ተናገሩ ተርባችሁ የምታውቁ፣
ከቸነፈር አምልጣችሁ ተርፋችሁ እንደው ሳታልቁ፣
እንፋስ ቀርቷችሁ እንደሆን ያስችላችሁ እንደው ጥቂት፣
ቀጠሮ ይሰጣል ልቂት፣
ስንት መዓልት
ስንት ሌሊት፣
እንባንሳው ሳይወርድ በፊት ሳይሞጀረጣችሁ ጥፉ፣
በጣረ ሞታ ክናፋቱ አንዣቦ በመቅሰፍት እግሩ፣
አንደበት ተርፋችሁ እንደው ሳትነግሩን ከምትቀሩ፣ ካስቻላችሁ ተናገሩ።
ቆሽት ሲቃው ሳያጣጥር ሰቀቀኑን ሳያጋገል፣
ስንፋስ ስለምን ሳትል፣
ቀጠሮ ይሰጣል ረሃብ
ለስንት ቀን ለስንት ያህል?
ስንት ሰዓት ነው የራብ አቅሙ?
ለእኔ ቢጤውማ ትርጉሙ የሁለት ፊደል ድምፅ ነው ራብ የሚሉት ከነስሙ፣
እንጂ የእኔ ቢጤውማ የታውቆት ጠባዩንማ
ብቻ ሲነገር ይሰማል ይህንን ሁለት ፊደል ቃል።
ቃሉማ ያው በዘልማድ ይነገራል፣ ይለፈፋል፣
ይተረካል፣ ይዘከራል፣ ይደጋገማል፣ ይተቻል
እንጂ እንኳን ጠባዩንና የራብ እድሜውን የት ያውቃል?
እና የምታውቁ ነገሩን እውነት ራብ ስንት ቀን ይፈጃ?
በጣራ አፋፍ ላይ ያለ ሰው ራብ እንዴት ነው የሚያዛልቅ?
ለስንት ቀን ቀን ይሰጣል አንደበት ክነ ሳይሸመቅቅ?
ሸረሪት በልሳንህ ላይ የድር ትብትቡን ሳይፈራ፣ ቁራና ቀበሮ በቀን ከቀየህ ድባብ ሳይደራ፣
ቅንባንሳ ሊጥር ሳይመጣ፣ ቅንቦሽ ከጎጆ ሆጣራ፣
እንደ ፍካሪ ኢየሱስ ቃል በጣር መጻሕፍትን ሳትጠራ፣
አንደበት ሳለህ ተናገር የምታውቅ የራብን ነገር፣
አስከሬንህ ከየጥሻው ተርፎ እንደው ሳይቀረቀር፣
ስንት ደቂቃ ስንት ፋታ ቀጠሮ ስንት ትንፋሽ ነበር፣
ቆሽታሮ ሳይፈረፈር፣
ትናጋህ በድርቀት ንዳድ ጉሮሮ ሳይሰነጠር፣
የሆድ ነገር ስንት ያቆያል ቀጠሮ ይሰጣል ልቂት፣
ስንት ማዓልት ስንት ሌሊት
ስንት ሰዓት ነው ሰቆቃው ስንት ደቂቃ ነው ጭንቁ
እስቲ እናንተ ተናገሩ ተረባችሁ ምን ታውቁ
ስንት ያቆያል ስንት ያዘልቃል
እውነት ረሃብ ስንት ቀን ይፈጃል ስንት ያቆያል ስንት ያዘልቃል
እውነት ረሃብ ስንት ቀን ይፈጃል
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምጣት ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸጋየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 3 የማን አብዮት የሚለው ጥያቄ ፈጣን ብሎ ሊመለስ የሚችል ነው። አብዮቱ የህዝቡ የገዛ ራሱ ነበር። የርሱም ፍሬ ጻማ ነበር። የካቲቱ አብዮት የወታደር ንቅናቄ ያልነበረም። የወታደር አመጾች በሚታዩአቸው የሥራ ማቆም አድማዎች ግን በሚሰወሯቸው ሰዎች አይን ሲታይ ካልሆነ በስተቀር ወታደሩ ማሳረጊያው ላይ የወሰደው እርምጃ ህዝቡ በአጠቃላይ አመቱን ሙሉ ባደረገው ትግል ይተካል ካልተባለ በስተቀር የሚንኳተት መፈንቅለ መንግስትም አልነበረም። በአብዮቱ ውስጥ የፖለቲካ ትምህርት ቀሰመ። የኢኮኖሚ ጥያቄዎችን ከመሰረታውያን የፖለቲካ ጥያቄዎች ጋር አዛምዶ አቀረበ። መንግስት ተለሳልሶ ሲቀርብ የቤንዚን ዋጋ ሲቀንስ ወይም የአዲሱ መንግስት ህገ መንግስቱን ሊያሻሽል ቃል ሲገባ ትግሉን አላቆመም። በገዛ ራሱ ትግል በነጻ የመናገር የመሰብሰብ የሥራ ማቆም ወዘተ መብቶችን ተቀዳጅቶ ነበር። إنهن مبتوش لما تبقنا لما صفات النبر يفلقوا إتيبيا ويان لما جمراك الزين صانت بيغنهم أنديت أندم يتكامو بات على وقم بمالت تقلون أندياقومو يفلقوت تجوشوهو جن أزبو يمي فلقون ياوك نبر الزين جزيم يجي زياوي هزباوي من قصة تياكي كربو نبر فيوداليزم أمبين هزباوي ديمقراسياوي ريبابليك بيجي يمي لذات نبرو يوقت مفكر هزبو براسو تل من قصتون أشمد مدو ياغن يوم نفعنت كلبو قبطو نبر النين مفتوش لمن كواكب لا تكاد جو نفعنت واستنى لمعنيت سلطان فلقا سلدرقنا توكلوا على الله سلمي لو انكس الكاسي يهننو مالد ايتشالم بترقا قامي جزي كاروكيو منقستقار لما استرادرنا ازباوي انكس الكاسي ون لما فن موكروا عال اسكنوش الرشاو جزي درس يتنورون ينقو سنقست عقزاتي ما قويت حساب سيامون امون قويتو عال يسو مفكر إتيوبيا تقدم بهراوي سميتن بكرتفو يازونا يتكاييتو حسابو تشيني عزالة يمدب ليونتو تشيننا يفولتكا سلطانن عبايت قدوش عربس بسو لمالف يتمجاج نبار والتادرو يادر تنشا يتسماو مدع سلطان لمياز يمجالو تشورا بعد ما سولاي إيفن التكاسي مدع سيبيلو للمسارتاوي لوتنا لهزباوي سلطان يمنى السماون شهد لمكتر يمنى درقون قفيت مجمر عمدتا اتيوب بيعتك دم لميلو والتدراوي مفكر هزبو سافيو يتيوب بيهز يكدم يميل تقوي مفكر تكالت كلاي بميد درقو تقناوي لوت اركاتا لاغنيوتنا يعننم لمسبك لمكروت خلو كفارتيوج كبزوان درجتوج كسيبيلوج كوستاد دروج وزتا يتوطاطا جزياوي منقس انديك وقوامنا يهم ستي مسارت يالو خزباوي منقس بجزياوي النت يمي فرانا لمرجع منقد يمي ترقن ديهون يمي الهساب تتكن باتشو يغجتون وستاوي باهري مايز يتفاناتشو تقلو بسيبيلنا بوستادر مكاكل اندى تفتر قجت هونو طاياتشو ارقط انيو قجت قل بديمقراسي عويونا بانباق النناويو مسمر مكاكل نبر بهزباويو نقلنا قلنا بوستادر مكاكل ينبرو ملايت قلس ايهون مستو نبرنا يهم يمرارا قليتا غورا ليتو مسلفن اسكتلا يتوسنا كفل كطور هايلوج كاير هايل كارمي افيشن وزتا كسيبيلو غار سيوغل كترا مجموران يتوسنا كفلم كدرق غار وغنا لك نقسانا قصو كمورد اتشو بفيت فنزيا قنا قلت ايهوني متاو هزباوي نكناكيو كولت يتكفل مهونو نبر هزبو اوناتم يقبال عبيوتون يقزارا سوادر قوبة موتج يهزباوي ديمقراسياوي فراس قللات لعبة جلت نبر يفلقو دقمو راسون براسو قنبار قدما درقو سيمو يعبيوتو تاداقي موهن نبر يفلقو بولون كفلوش مالتي تشالال يستقابو ينبرو اتاقالاي مفكروش ركاك ايالو ممتات عندما تشوم مبزات جمرة بقراء مكفافلوم انديوم يبلت قهات هنا كديمقراطين أسفل لقنات يكدع منم على البرب كين وده ديمقراطياوي نهيجاو من قلويم انديوم ديمقراطي من مالت من دهونا بيقراو ينبرة عمالكاكت تمساساي على البرب عندن دوتش يتنقرد يدرق سلطان مياس يالك اللف قدائك هنا بوهالا بيهونم مكفافل ويمستاو بوهالا ينياو جزي سيبيلو درقن لتسكا كفلق بوهالا نبار بلو يامكان يالو كزي يبلتا كونت يراكا نقر لقين عيشلم ክፍፍሉ የተፈጠረው ደርግ ስልጣን ከመያዙ አስቀድሞ ነበር። ተደማጭነት የነበረው የህዝባዊ ንቅናቄ ተራማጁ ክፍል ገና ከጥንስሱ ደርግ የተባለው ፍጡር ምን ሊያስከትል እንደሚችል ተገንዝቦ ነበር። ስለሆነም ከመስከረም ሁለት በፊት አስቀድሞ የማስጠንቀቂያው መልእክት አስተጋብቷል። ንጉሳዊ መንግስት ካምባገነናዊ ወታደራዊ መንግስት እንደሚተካ እውን እየሆነ መጥቶም ነበር። በቀጥታ የፈሩት ይደርሳል የጠሉት ይወርሳል እንደተባለው ተረቶነና መስከረም 2 ቀን 1967 ዓመተ ምህረት ንጉሰ ነገስቱ ተገልብጠው ደርግ ስልጣን ጨበጠ። የአድሃሪው መንግስትና የፍራቱም ከፍተኛ መገለጫ የሆነው ንጉስ ብሎ ብሎ በመገልበጡ ህዝባዊ ንቅናቄው ከተየቀው በተቃራኒው ንጉሳዊ መንግስት በዚያ ጊዜ የተወገደ ባይሆንም ህዝቡ ፈነደቀ። ግን መጪው ሁኔታ ስላሳሰበው ፍንደቃው የተቆጠበ ነበር። ለነገሩማ ኢትዮጵያውያንና የኢትዮጵያን ታሪክ የሚያውቅ ማንኛውም ሰው በቀውጢ ሰዓት የኢትዮጵያ ህዝብ በወታደር ላይ እምነቱን ፈጽሞ እንደማይጥል አሳምሮ ያውቃል። ህዝቡም ያው ክፉኛ የፈራው ነገርም ብዙ ሳይቆይ ደረሰ። ወታደራዊ መሪዎቹ ዴሞክራሲያዊ መብት መጠየቅም ሆነ ተቃውሞ ማሰማት እንደ ወንጀልና እንደ ጸረ አብዮት ተግባር የሚቆጠር መሆኑን ለማወጅ ብዙም ጊዜ አልፈጀባቸውም። ወደ ሽብሩ ያመራው የግፍጫው መነሻና መንደርደሪያ ይህ ነው። ደርግ ራሱን አደላድሎ ለመቀመጥ በኃይል ከመጠቀም ሌላ ምርጫ አልነበረውም። ከዚህ አንፃርም ስንመለከተው ሽብሩ ከደርግ ጋር የተወለደ መሆኑን እንገነዘባለን። ምዕራፍ 3 ኩሹኩ ሽብር፣ አዲሱ አምባገነንነትና ህዝቡ። ደርግ በይፋ ያወጀው በ1968 ዓ.ም በኢህአፓ ላይ ግልጽ ሽብር ባወጀበት ጊዜ ነበር። ግን በ1966 እና በ1968 ዓመተ ምህረት መካከል ምን ሁኔታ ነበር? አካቶ የሰላም ጊዜ ኑሯልን? አንዳንዶች እንደሚያመካኙት የደርግ ተቃዋሚዎችስ ወደ አመጽ ተግባር በመሰማራታቸው ደርግ አጸፋውን እንዲመልስ አልገፋፉትም ነበርን? የከተማው ስውር ጦርነት ተብሎ ለመጠራት ቢያበቃው ጦርነትስ የመጀመሪያይቱን ጥይት የተኮሳት ማን ነው? ረግጠህ ግዛ አሰራሩስ በአስመሳይ ዴሞክራሲያዊ አሰራር በማጀብ ላይ ያለው ወታደራዊ መንግስት ወደ አመጽ ያመራውት ለኢህአፓ ነጭ ሽብር ለመመለድ ስል ነበር ብሎ አይን አውጥቶ ይከራከራል። አንዳንድ ሌጣ ትንተና የማድረግ ዝንባሌ ያላቸው ወይም ወታደራዊ መሪዎቹ ላይ በጎ አመለካከት ያሳደሩ የውጭ ጸሐፊዎች ይህን የመንግስቱን ክርክር ከጊዜ ወደ ጊዜ ሲያስተጋቡ ቆይተዋል። አሁንም ሌሎች ደግሞ የተጠማዘዘ አመክንዮን በማንጸባረቅ ደርግ ወደ አመጽ ተግባር ቢሰማራም ተቃዋሚዎቹ መፈናፈኛ አሳጥተውት ለመግዛት ተስኖት ነበርና ምርጫ አልነበረውም ብለው ያቀርባሉ። በሌላም ማነጋገር የኢትዮጵያ ህዝብ በተለይም ኢህአፓ በራሱ ላይ ማጠራ መባሉ ነው። ነብርን የነካካ ወይንም የሀገራችን ምሳሌያዊ አባባል ጎልደፍ ባለ አነጋገር እንደሚያስቀምጠው አላርፍ ያለች ጣት አይነት። ነገሩን የሚያውቁትማ ኢትዮጵያውያን ስለ ትንሹ ሽብርና ስለ ትልቁ ሽብር ያወራሉ። ትንሹ ሽብር ወይም አንዳንዶች ኩሹክ ሽብር ብለው የሚጠሩት ገና ከጠዋት የደርግ አገዛዝ ከጀመረ ጊዜ ጀምሮ አብሮ የመጣና በኋላ ለተከተለው ቀይ ሽብር ተብሎ ለታወቀውና መንግስትም ቀይ ትርኢት እያለ ከፍ ከፍ ሲያደርገው ለነበረው የሰው እልቂት የደም መጉረፍ መንገድ የጠረገ ነው። ከመስከረም 1967 ዓመተ ምህረት እስከ መስከረም 1969 ዓመተ ምህረት ሰላም አልነበረም። አዲስ ጦርነት ተከፍቶ ነበር። በዚህ ጊዜ ውስጥ ህዝቡ ጠመንጃ አላነሳም። የገደለውን ባለስልጣን አልነበረም። ያለው ዋና መሳሪያ በሰላማዊ ሰልፍ ተቃውሞን ማስተላለፍ፣ የሥራ ማቆም አድማ ማድረግና የመሳሰሉት ነበሩ። ህዝቡ በራሱ ትግል ከፊውዳላዊው መንግስት ፈልቅቆ ያወጣውን መብት ለመጠቀም ብቻ ነበር እየሞከረ ያለው። በተጨማሪም ህዝቡ ወታደራዊ መንግስት ወደ ካምፑ ለመመለስ የገባውን ቃል ኪዳን ጠብቆ ስልጣን ለህዝብ እንዲያስረክብ ጠይቆ ነበር። ህዝቡ በሰላማዊ መንገድ ተቃውሞውን አቀረበ። ደርግ ግን ኃይልን በመጠቀም አጸፋ ሰጠ። እውነቱ ይህ ነው። ይህም ሆኖ ይኖራል። መስከረም 2 ቀን 1967 ዓመተ ምህረት ደርግ ስልጣን ሲይዝ በዚያን ዕለት ባስተላለፈው አዋጅ ካሰፈራቸው አንቀጾች ውስጥ የሚከተሉት ይገኛሉ። አንቀጽ 3 ሀ አልጋ ወራሹ ልዑል መርዕድ አዝማች አስፋ ወሰን የኢትዮጵያ ንጉሥ ይሆናሉ። አንቀጽ 8 ይህ አዋጅ ሥራ ላይ እስካለበት ጊዜ ድረስ የኢትዮጵያ ተቀደም ፍልስፍና መቃወም፣ የሥራ ማቆም አድማ ማድረግ፣ ያልተፈቀደ ሰላማዊ ሰልፍ ወይም የሕዝብን ሰላምና ጸጥታ ሊያናጋ በሚችል አድራጎት ውስጥ መገኘት የተከለከለ ነው። አንቀጽ 9 በዚህ አዋጅ ውስጥ በአንቀጽ 8 የተዘረዘሩትን ትዕዛዝ የሚጥሱትን ለመዳኘት ልዩ ወታደራዊ ፍርድ ቤት ይቋቋማል። በእነዚህ ልዩ ፍርድ ቤቶች የተላለፉ የፍርድ ውሳኔዎች ይግባኝ አይጠየቅባቸውም። በሌላም አነጋገር ደርግ ወደ ጦር ሰፈሩ መመለሱ ቀርቶ ህዝቡ ምንም ቅሬታ ሳይተነፍስ አፉ ተሸብቦ ወደ ቀድሞው የግዙነት ሁኔታ እንዲመለስ ይነግሩት ጀመር። እንደሚጠቀሰው ሁሉ እኛ በየካቲቱ አብዮት በግንባር ቀደምትነት የተሰለፉት አስብቀው ተቃወሙ። የኢትዮጵያ ሰራተኞች አንድነት ማህበር ኢሰአማ በመስከረም ወር 1967 ዓመተ ምህረት ጉባኤ በመጥራት ሰብአዊ መብቶች እንዲከበሩ፣ ጊዜያዊ ህዝባዊ መንግስት እንዲቋቋም ውሳኔዎችን አስተላለፈ። እኒህም ጥያቄዎች በመምህራን፣ በተማሪዎች፣ በጥቂት የክብር ዘበኛ መኮንኖችና ወታደሮች፣ በአየር ኃይል፣ በአርሚ አቪዬሽንና በመሐንዲስ ክፍል አባሎች እንዲሁም በመንግስት ሰራተኞች ተስተጋቡ። ግልጽ እንደነበረው ደርግ እንኳን ስልጣን ለማስረከብ ለማካፈልም ፍላጎት አልነበረውምና አዋጁ ስራ ላይ በመዋል ወደ እመቃው ተለማመደ። የለባደሩ ማህበራትና የተማሪ ማህበራት መሪዎች ተያዙ፣ ታደኑ። ደርግ ከአራተኛ ክፍለ ጦር የጦር ቡድኖች ልኮ የመሐንዲስ ክፍልን እንዲያጠቁ 5 ወታደሮች ሲገደሉ ከ7 በላይ ቆስለዋል። በ20 ውስጥ የሚገመቱ ከአርሚ አቪዬሽንና ከክብር ዘበኛ ታፍሰዋል። የገንዘብ ሚኒስቴርና የሌሎች መስሪያ ቤቶች ሰራተኞች እንዲሁም ከ30 በላይ የሚሆኑ ምሁራን ታስረዋል። በጥቅምት ወር ለሥራ ለመመዝገብ ኢሰአማ ዋና ጽሕፈት ቤት ደጃፍ ላይ የተሰባሰቡ ሥራ አጦች ምንም እንኳ ለመሰብሰብ የፖሊስ ፈቃድ በጸጥታ ምክትል ኃላፊ በኮሎኔል በቀለ ተክሉ የተፈረመ የነበራቸው ቢሆንም በጸጥታ ኃይሎች መደብደባቸው አልቀረላቸውም። ከሥራ አጦቹ አብዛኛዎቹ ከሁለተኛ ደረጃ ትምህርት ቤት የወደቁ ሥራ ፈላጊዎች ነበሩ። በደረሰው ድብደባ ከሥራ አጦቹ አንድ ሰው ሲሞት በርከት ያሉ ቆስለዋል። እነሆም ከመያዝ ወደ መግደል ሂደቱ አመራ። የፖሊስ ድጋፍ ከነበራቸው የመሬት ከበርቴዎች ጋር አርሶ አደሩ ግፍጫ ውስጥ እንደገባ ግድያውም ወደ ገጠሩ መዛመት ጀመረ። የአመጹን ንረት በመጨመር ደርግ ያለምንም ፍርድ ህዳር 14 ቀን 1967 ዓመተ ምህረት ማምሻውን 59 ሰዎች ገደለ። ከዚህ በተጨማሪም የራሱ የወታደራዊው አምባገነን ቡድን የመጀመሪያው ሊቀመንበር የነበረው ሌተና ጀነራል አማናንጆም ከሁለት ተረዳቶቹ ጋር ተገደለ። ይህ የመጀመሪያው አጋፎ የመግደል ሁኔታ ደርግ ህጋዊ መንገዶችን መከተልን አሽቀንጥሮ መጣሉን ቦግ አድርጎ አሳየ። ከዚህም ጋር ብዙ እስረኞች በልዩ ልዩ ምክንያት የታሰሩ ጸረ አብዮተኞች እያለ አዳምሮ የመግደል ፈሪቱን በስራ ላይ ማዋል ጀመረ። ህዳር 14 ቀን የተገደሉት አብዛኛዎቹ ሚኒስትሮችና የወደቀው መንግስት ከፍተኛ ባለስልጣኖች ሲሆኑ አንዳቸውም ለፍርድ አልቀረቡም። በአስቸኳይ በተጠራ የደርግ ስብሰባ ስማቸው ተነቦ የሞት ፍርዳቸው በእጅ ማውጣት የጸደቀ ነው። ለምሳሌ ጀነራል ኢሳያስ ወደ መገደያው ስፍራ የተወሰዱት ከሆስፒታል ሲሆን ነፍሳቸውን ስተው በነበረበት ሁኔታ እንደነበር ይነገራል። ተጨባጭነት ባላቸው ወንጀሎች ሊከሰሱ የሚችሉ የንጉሠ ነገሥቱ የቅርብ ታማኝ አገልጋዮች ሳይነኩ ከአህያው ይልቅ ዳውላው ጥፋተኛ ሆኖ በደርግ መኮንኖች የተለየ መወደድን ለማትረፍ ያልታደሉት እንዲገደሉ መወሰኑ ምርጫው ምን ያህል በዘፈቀደ የተደረገ እንደነበር ለመመዘን ያስችላል። ደርግ ይህንን ህገወጥ ግድያ የፖለቲካ ውሳኔ አለው። ከነዚያው ካሮጌው መንግስት ሹማምንት ጋር እኛ በጥቅምት ወር ውስጥ የወታደራዊ አገዛዝ አብቅቶ የዴሞክራሲ መብት ይከበር በማለታቸው ተይዘው የነበሩቱ እነ ኮሎኔል ይገዙ ይመኑ፣ ሻምበል በላይ ጸጋዬ ከአርሜ አቪዬሽን፣ በቀለ ወልደ ጊዮርጊስ ባለዳ ማዕረግ ከክብር ዘበኛ ተገደሉ። ከነዚህ ግድያዎች በኋላ ደርግ ተጨማሪ ወታደሮች ወደ ኤርትራ በመስደድ እየጋመ የመጣውን የኤርትራን ሽምቅ ውጊያ በኃይል ለመፍታት መረጠ። ይህም ብቻ አልነበረም። እስራኤል የሰለጠኑ ልዩ ኮማንዶዎችና አፋኝ ቡድኖች በነሲብ የተመረጡ ወጣቶችን በፒያኖ ሽቦ እያነቁ ለመግደል በአስመራ ከተማ ውስጥ እንዲሰማሩ ተደረገ። ሽብር በከተማዋም ከዚያም ባሻገር ተስፋፋ። በስም ኤርትራዊ የሆነ ይጨፈጨፋል የሚል ጸረ ኤርትራውያን አሉባልታ በአዲስ አበባና በሌሎች አካባቢዎች ተሰራጨ። አንዳንዶች ይህን ወሬ ያራገበው ራሱ መንግስት ነበር ሲሉ፣ ሌሎች ደግሞ የኤርትራ ግንባሮች ወታደራዊ ኃይላቸውን ለማሳደጊያ እንዲረዳቸው ያደረጉት ነበር ብለው ይከራከራሉ። በርካታ ኤርትራውያን ወደ ስደት ወይም ወደ ሽምቅ ተዋጊዎች ሸሹ። ህዳር 7 ቀን 1967 ዓ.ም ምረት ደርግ ደግሞ እንደገና የሚስማማውን ሌላ አዋጅ ይዞ መጣ። ለቀድሞ የወንጀለኛ መቅጫ ደንብ ማሻሻያ ሆኖ የቀረበ ነበር። ይህ አዋጅ የልዩ ጦር ፍርድ ቤትን መቋቋም ከማስታወቁም በላይ የተዘረዘሩት አንቀጾች ሰፋ ያሉና በደንብ ያልተብራሩ የተለያዩ ጥፋቶችን ለሞት ቅጣት የሚያበቁ ወንጀሎች አድርጎ ያቀርባቸዋል። በዚህም መሰረት አንቀጽ 5 በመንግስቱ መከላከያ ኃይል ላይ መሰናክል የፈጠረ ማንኛውም ሰው በሞት እንዲቀጣ ይደነግጋል። ሆኖም ይኸው ድንጋጌ በጦር ኃይሎች ውስጥ የደርግን አገዛዝ የሚቃወሙ ዴሞክራሲያውያን ኃይሎች ላይ የተነጣጠረ እንደነበር ማንም አልሳተውም። ክህደትም በሞት ያስቀጣል ይላል። ግን በክህደት ደረጃ የሚለኩ ምን አይነት አድራጎቶች ናቸው የሚለው ውሳኔና ትርጓሜ የተተወው ወታደሮችንም ሲቪሎችንም እንዲዳኙ ለተመደቡት ወታደራዊ ፍርድ ቤቶች ነበር። እንደሚጠበቀውም አዋጁ ላለፈውም እንዲሰራ ሆኖ ስለወጣ በታሰሩት ላይ በህዳር አጋማሽ ላይ ለተፈጸመው ርሸና መንገዱን የጠረገ ነበር። በመሰረቱ ልዩ የጦር ፍርድ ቤቶች የተባሉት ማስመሰያ ከመሆን አልዘለሉም። በጭፍን የሚፈጸሙ ርሸናዎች፣ ልዩ እርምጃዎች ወይም የፖለቲካ ውሳኔዎችን ፍርድ ለምልክት እንኳ አለ ማለትን እላፊ መናገር አድርገውት ነበርና ፍርድ ቤቶቹ ትርጉም አልነበራቸውም። ጠበቅ ያለ ፍርድ የሚሰጡት የፍርድ አካሎች ትንሽ ለዘብታ በሚያሳዩበት ጊዜ ውሳኔያቸው በደርግ ይሻራል። እዚህ ላይ ሊነሳ የሚችል መጋቢት 1967 ዓመተ ምህረት የተረሸኑት የስድስቱ ሰዎች እጣ ነው። ልዩ የጦር ፍርድ ቤቱ ብርጋዴር ጀነራል ታደሰ ብሩን፣ ሌተና ኮሎኔል ኃይሉ ረጋሳና ደጃዝማች አሉላ በቀለን፣ መለስ ተክሌን፣ ግደይ ገብረ ዋህድንና ረዘነ ሀኮልትን እድሜ ይፍታ ፈረደባቸው። አሉላ በቀለ የታወቀ የመሬት ከበርቴ ሲሆን፣ ታደሰ ብሩ ደግሞ በ1950ዎቹ ዓመተ ምህረት መጨረሻ አካባቢ በሚጫና ቱለማ እንቅስቃሴ አብይ ሚና የተጫወተ የታወቀ የኦሮሞ መሪ ነበር። መለስ፣ ግደይና ረዘነ ደግሞ ወታደራዊ መንግስት የሚቃወሙ ምሁራን ነበሩ። ለነገሩ መለስ የአዲስ አበባ ዩኒቨርሲቲ ተማሪዎች ጋዜጣ የታገል አዘጋጅ ሲሆን፣ የታሰረበት ምክንያት መስከረም ወር ላይ የደርግ ወኪሎች ለዩኒቨርሲቲ ተማሪዎች ንግግር ለማድረግ በመጡበት ጊዜ በድፍረት ስለተከራከራቸው ነበር። ደርግ የልዩ ጦር ፍርድ ቤቱን የፍርድ ውሳኔ ከመረመረ በኋላ የእድሜ ይፍታ ፍርዱን በመሻር ሁሉም በሞት እንዲቀጡ ወሰነ። ስለዚህም ለውጡን የሚቃወመው የመሬት ከበርቴና የማይቃወሙት ሁለት መኮንኖች ወታደሩ ፖለቲካዊ መድረኩ ላይ ብቅ ከማለቱ የትና የት በፊት መሬት ላራሹ እያሉ የታገሉ ምሁራን ተዳምረው ተረሸኑ። የደርግ ይፋ መግለጫም የተረሸኑቱ በመሬት ይዞታው መሻሻልና በኢትዮጵያ ህብረተሰባዊነት ፍልስፍና ላይ ያመጹ እንደነበሩ ገለጸ። የግልምቢጦንና የመንግስቱን ሽርክት ብሔራዊ ስሜት፣ የግልጽነት ማጣት፣ ህዝባዊ መሰረት አለመኖር በማኬታቸው መረባረቢያ ተደርገው የነበሩ ምሁራን እንደ ጸረ ሶሻሊስት ተቆጥረው የርካሽ ርዕዮተ ዓለም ተከታዮች ናቸው እያለ ያነሳባቸው በነበረው በዚያው በደርግ ተረሸኑ። ግን ይህ ምጸት ብዙ ጊዜ ራሱን የሚደጋግም ሆኖ የኢትዮጵያ እውነታ ይሆናል። ለደርግ ጠንከር ያለ በጎ አመለካከት ያለው ለኢትዮጵያውያን ተቃዋሚ ክፍሎች ግን ከቶ በዚህ የማይጠረጠረው እንደ ፍሬድ ሃሊዴይ ያለው ጸሐፊ እንኳ የደርግ መቃ ከያፓ ማንኛውም ወታደራዊ እርምጃ በፊት መቅደሙን ሙሉ በሙሉ ሊክደው አልቻለም። ሲቪልና ተቃዋሚዎችን መያዝ፣ ለግብረ ሰቆቃው መዳረግና መግደልም ከሜይዴይ 1968 ዓመተ ምህረት ግጭት ጀመረ። ግን ይህ አድራጎት እስከ 1969 ዓመተ ምህረት ድረስ ጊዜያዊ አስተዳደራዊ ደርግ ፖሊሲ ውስጥ ማዕከላዊ ቦታ አልነበረውም። በእውነቱ በመንግስቱ ፖሊሲ ውስጥ ከ1969 ዓመተ ምህረት በፊት ማዕከላዊ ቦታ አልነበረውምን? ከሜይዴይ 1968 ዓመተ ምህረት በፊትስ ደርግ ወደ ማሰርና ወደ መግደል አልተረማመደም ነበርን? ባለፉት ገጾች ውስጥ ደርግ ጥመቃውን የጀመረው ገና ከጠዋቱ እንደነበር ለማሳየት ሞክረናል። ዋና ዋናዎቹን ለመውረድ ጥቂትም ልንጨምር እንችላለን። መስከረም 27 ቀን 1967 ዓመተ ምህረት ደርግ የመሐንዲስ ክፍልን እንዲያጠቁ ወታደሮች ልኮ 50 አለቃ መንግስታብ ኃይሌ፣ ምክትል 10 አለቃ ብርሃኑ መሐሪ፣ ጣሰው ኃይለ ሚካኤልና ወልደ ሚካኤል ከበደ ተገደሉ። ከቁስለኞች ሻለቃ ኢታየው ቦሮቂሳ፣ 50 አለቃ በቀለ ቱሉ፣ ምክትል 10 አለቃ ቢካና ሙታር፣ ምክትል 10 አለቃ ወልደ ጊዮርጊስ ታቱ፣ ምክትል 10 አለቃ ስንታየው፣ እንደገና እንዳልካቸው ባሌላ ማዕረግ ይገኛሉ። እነዚህና ሌሎች የተያዙ ወታደሮች እስካሁን የት እንደገቡ አልታወቀም። ጥቅምት 17 ቀን 1967 ዓ.ም አዲስ አበባ ውስጥ ሰላማዊ ስብሰባ ያደረጉ ስርዓቶች ላይ የጸጥታ ኃይሎች ተኩስ ከፍተው አንድ ሰው ሲገድሉ በርካታ ቆስለዋል። ዳር 14 ደርግ በወሰደው የፖለቲካ ውሳኔ መሰረት 60 ሰዎች ተረሽነዋል። መጋቢት 4 ቀን 1967 ዓመተ ምህረት ሌተና ኮሎኔል አማረ ባሽን ጨምሮ 4 ሰዎች በወበራ ወረዳ በሰላሌ አውራጃ በሴኩሪቲ ኃይሎች ተገለዋል። መጋቢት 10 ቀን 1967 ዓመተ ምህረት 6 ሰዎች ቀደም ብለው የተጠቀሱት ጀነራል ታደሰ ብሩና ሌሎች ተገለዋል። ሚያዝያ ወር የሁለተኛና የሶስተኛ ክፍለ ጦሮች የጊዜ ገደብ ሰጥተው ደርግ ስልጣኑን ለህዝብ አስረክቦ እንዲወርድ በመጠየቃቸው በእነዚህ ክፍላተ ጦሮች ላይ የግፍ እርምጃ ተወስዶ ከ35 ያላነሱ መኮንኖችና ወታደሮች ተገለዋል። ዶልታቸዋል በሚል ሰበብም ደርግ ሌተና ኮሎኔል ንጉሴ ኃይልንና ደበሱ በየነን ጨምሮ ብዙዎችን አስሯል። ሚያዝያ 22 ቀን 1967 ዓ.ም ምረት 30 አርሶ አደሮችና የአርሶ አደር ማህበራት መሪዎች በከፋ ክፍለ ሀገር የቡና ሊሙስ 9 ሌሎች ደግሞ ግምቢ ውስጥ ወለጋ ክፍለ ሀገር ተጨማሪ 6 ደግሞ ኖፓ ውስጥ ኢሉባቦር ክፍለ ሀገር ተገለዋል። በዚሁ ጊዜ አካባቢ ደረጀ ለገሰ የተባለ ምሁርና ሌሎች 8 ሰዎች ሊሙስ ከፋ ተረሽነዋል። ብቻና ውስጥ በአንድ የደርግ አባል የኢሰፓ ማዕከላዊ ኮሚቴ አባል ሆነ በሻለቃ እንዳለ ተሰማ በተመራ ጨፍጨፋ ከአንድ ሺህ የበለጡ አርሶ አደሮች ተገለዋል። አርሶ አደሮችን ማንበርከክ መንግስት በሄሊኮፕተሮችና በሞርታሮች ከመጠቀሙም በላይ ለወታደሮቹ የተሰጠውም ትዕዛዝ የተገኘውን ሁሉ ግደል የሚል ነበር። ከተገደሉት ውስጥ በጣም ወጣቶቹ ወንድማማቾቹ ምኒልክና ግርማ ገሰሰ፣ አካለ ስንኩላን የነበሩት አቶ ውበት፣ አቶ አደም፣ በጣም የሸመገሉት የዘጠና ዓመቱ አባ ዑመር የሚታሰቡ ናቸው። አንዲት ሴትዮም ከሰባት ልጆቿ ጋር ጎጆዋ ውስጥ እንዳለች ተቃጥላ ሞታለች። ከዚህ ጊዜ ጀምሮ ሻለቃ እንዳለ የብቸናው አራጅ ተብሎ ይታወቃል። በየካቲት 1967 ዓ.ም ምረት በኤርትራ የአስቸኳይ ጊዜ አዋጅ ታወጀ። መቼም እንደ ሚስተር ሃሊዴይ ያሉት ጦርነት ጦርነት ነው ወይንም ደርግ የመደብ ትግል በማካሄድ ላይ ስለነበረ ተቃዋሚዎቹ የግድ መግደል ነበረበት ይሉ ይሆናል። ከላይ ባጭሩ የጠቀስ ነው በልዩ ልዩ ቦታዎችና ሁኔታ ይንጸባረቅ የነበረውን ቅኝት ብቻ የሚያሳይ ነው። በዚህ ጊዜ ውስጥ ቁጥራቸው በዛ ያሉ ሰዎች እንደተያዙ ነበር። አደኑ የያፓ አባላትን ለመያዝና ዴሞክራሲያን ጸጥ ለማሰኘት ነበር። የፖሊስ ጣቢያዎችና በልዩ እስር ቤቶች ውስጥ ግብረ ሰቆቃው እንደሚፈጸምና ረሸናም እንደሚካሄድ ይዘገብ ነበር። በዚህ እያደገ በሚሄድ የግፍ ተግባር የተነሳም ነበር በወቅቱ ህዝቡ ተቃውሞውን ያሰማ የነበረው። በአዲስ አበባና በሌሎች ከተሞች ውስጥ ሜይዴይ በተከበረበት ዕለት ከ21 የማያንሱ ሰራተኞችና ተማሪዎች በወታደሮች ሲገደሉ ሌሎች በርካቶች ደግሞ ተይዘው ታስረዋል። ከግንቦት እስከ ሰኔ 1967 ዓመተ ምህረት የተማሪዎች መነሳሳት እየተስፋፋ ሂዶ ያደረጓቸውም ሰላማዊ ሰልፎች በኃይል እንዲበተኑ የተደረገ ሲሆን ቢያንስ የ11 ተማሪዎች መሞት በወቅቱ ተዘግቧል። ግንቦት 20 ቀን 1967 ዓመተ ምህረት የኢትዮጵያ ሰራተኞች አንድነት ማህበር የአራት ቀናት ጉባኤ ያካሄደ ሲሆን ዴሞክራሲያዊ መብቶች እንዲከበሩ ያስተላለፈው ውሳኔ ደርግን ስላስቆጣው ኢሰአማን ዘጋ። በ20 የሚቆጠሩ የላባደር መሪዎችን ይዞ አሰረ። ሌሎችም በተለያዩ ቦታ በተደረጉ ግጭቶች ተገደሉ። ግንቦት 30 ቀን 1967 ዓ.ም ተመረጠ። ጦቢያ ይጥኔ ጋሹ የቀድሞ የወረዳ አስተዳዳሪ፣ ክፍሌ ሞገስ የቡና ቤት አስተናጋጅ፣ ወርቁ ስዩም ነጋዴ፣ ዘሩ ኃይሌ፣ ኢድሪስ ኪያር፣ አብዱል ቃድርና ባለሌላ ማዕረግ ወታደር ጌታቸው ፋንታዬ በይፋ ተረሽነዋል። ክሳቸው የተንኮል ፕሮፓጋንዳ በመንዛትና ህገወጥ ስራ በመሰማራት የሀገሪቱን ሰላምና ጸጥታ በማደፍረስ የሚል ነበር። ክሱ ጨርሶ የተሳሳተ እንደነበር ወደፊት የምናየው ይሆናል። ከሰኔ 8 እስከ 9 1967 ዓ.ም ተመረጠ። ወላይታ ውስጥ የጸጥታ ኃይሎች የሚያደርሱባቸውን ስቃይ የተቃወሙ ሰዎች የግፍ እርምጃ ተወስዶባቸዋል። በርካታ የሆኑ ሲገደሉ ከዚያ በላይ የሚሆኑ ደግሞ ቆስለዋል፣ ታስረዋል። በሰኔ 22 1967 እና በሐምሌ 1 ቀን 1967 ዓመተ ምህረት መካከል ብቻ መንግስቱ ራሱ ባቀረበው ዘገባ ከልዩ ልዩ ቦታዎች ከ35 ያላነሱ ሰዎች በጸጥታ ኃይሎች ተገለዋል። ሟቾቹ ላይ የቀረበው ክስ የመሬት ይዞታን ለማሻሻል የወጣውን አዋጅ በመቃወም ህዝቡን ለማወናበድ በመሞከራቸው ነው የሚል ነበር። ሌላም ሌላ አለ። ቦንጋ ውስጥ ብቻ በዚሁ በ1967 ዓመተ ምህረት ውስጥ 150 አርሶ አደሮች የፖሊስ አመጣ ሰለባዎች ሆነው መውደቃቸው ተዘግቧል። በገለታ ፈለገነዋይ ውስጥ ጋሙጎፋ ክፍለ ሀገር በአንድ ቀን ውስጥ 80 ሰዎች ተገለዋል። በብዙ ገጠር አካባቢዎች አርሶ አደሮችና ምሁራን የተገደሉ ሲሆን መንግስቱ ግን ይህን ሁሉ ነገር የመሬት ይዞታውን መሻሻልና ህዝባዊ አብዮቱን በተቃወሙ ላይ እንደተወሰደ የድምጸሳ እርምጃ አድርጎ አቅርቦታል። በዚያኑ ጊዜ የተበተኑ የተቃዋሚ ወረቀቶች ስለ ግድያዎቹ የጻፉ ሲሆን ደርግም ቢሆን በተገደለው ሰው መጠን ላይ ልዩነት ቢኖረውም የተገደሉ መኖራቸውን አልካደም። ነሐሴ 26 ቀን 1967 ዓመተ ምህረት የአፓ ፕሮግራሙን በሶስት ታላላቅ የኢትዮጵያ ቋንቋዎች በመላ አገሪቱ በማሰራጨት ህልውናውን በይፋ ገለጸ። ስርጭቱ ስፋት የነበረው ሲሆን ምንም አይነት መሰናክል ሳይገጥመው የተከናወነ ነበር። ዴሞክራሲያም እንደ ፓርቲው ልሳን በይፋ ታወቀ። መንግስቱም ይበልጥ ተርበደበደ። መስከረም 2 ቀን 1968 ዓመተ ምህረት በአብዮቱ ቀን ክብረ በዓል ሰላማዊ ሰልፈኞች ሰብአዊና ዴሞክራሲያዊ መብት እንዲከበር የሚጠይቁና የመንግስቱን ግፍ የሚያወግዙ መፈክሮች በገሃድ አንግበው ተሰለፉ። አሁንም በመስከረም የኢትዮጵያ መምህራን ማህበር ኢመማ ዋና ጉባኤውን ጅማ ውስጥ በማካሄድ በሰኔ 1967 ዓመተ ምህረት አስተላልፏቸው የነበሩትን ጥያቄዎች እንደገና የሚያስተጋቡ ውሳኔዎች አስተላለፈ። በዋነኛነትም የሚፈጸመው ግፍ እንዲቆም፣ የፖለቲካ እስረኞች እንዲፈቱ፣ ዲሞክራሲያዊ መብት እንዲከበር፣ ጊዜያዊ ህዝባዊ መንግስት እንዲመሰረት የሚጠይቁ ነበሩ። ደርግ መምህራኑን አድሃሪያን በማለት ከመንቀፉም በላይ የተመረጡትን መሪዎች አሰረ። መስከረም 13 ቀን 1968 ዓመተ ምህረት የሚከተለውን መግለጫ ሰጠ። ጥቂት መምህራን ረካሽና የህዝብን እምነት የሚቦረቡር ፕሮፓጋንዳ ለማሰራጨት ሲሞክሩ እጅ ተፍንጭ ተይዘዋል። አስተማሪዎቹ ግላዊ ፍላጎታቸውን ከግብ ለማድረስ የአገር አንድነት ለማናጋትና ህዝቡን በሃይማኖትና በጎሳ ከግብ ለማድረስ የአገር አንድነትን ለማናጋትና ህዝቡን በሃይማኖትና በጎሳ ለመከፋፈል በመካሄድ ላይ ያለውን አብዮት ለማጨናገፍ እየሞከሩ ነበር። ርካሽና የህዝብን እምነት የሚቦረቡር ፕሮፓጋንዳ የተባለው በጉባኤው ተሳታፊዎች ተፈርሞበት ከወጣው ከጉባኤው ውሳኔ ሌላ ነገር ተገኝቶ አልነበረም። 15000 ያህል አባላት ከድፍን ኢትዮጵያ የነበረው የኢትዮጵያ መምህራን ማህበር በጎሳና በሃይማኖት አማካይነት የግል ፍላጎትን በማስካት ረገድ በምንም አይነት ሊከሰስ የሚችል አልነበረም። ሆኖም ሁኔታዎች ደግመው እንደሚያሳዩት ደርግ ጭካኔ የተመላበትንና ህገወጥ የሆኑ አድራጎቶቹን ለማጠየቂያ ማንኛውንም ስም ለመለጠፍ የሚሰቀጥጠው አልነበረም። በጊዜው ወደ 75 የሚጠጉ መምህራን የታሰሩ ሲሆን ብዙዎቹ በቀይ ሽብር አመታት ይካሄዱ በነበሩት የማታ ማታ ግድያዎች መድረሻቸው ጠፍቶ ቀርቷል። ደግሞ የሰራተኞች ተራ አደረሰ። ኢሳማ ግንቦት 1967 ዓመተ ምህረት ታገደ። ሆኖም በሰራተኞቹ ብርቱ ተጋድሎ እገዳው ሊነሳ በቅቷል። ኢሳማ ከመስከረም 8 እስከ 11 1968 ዓመተ ምህረት ለሶስት ቀናት ልዩ ጉባኤ በአዲስ አበባ ውስጥ ያደረገ ሲሆን በጠቅላላ አገሪቱ ውስጥ ከሚገኙት 183 አባል ማህበራት የመጡ ወኪሎች ተሳታፊዎች ሆነውበታል። ጉባኤው በአንድ ድምፅ ታሪካዊውን ውሳኔ በማሳለፍ መንግስት የሰራተኞች መሪዎችና ሌሎች የፖለቲካ እስረኞችን እንዲፈታ፣ በዲሞክራሲያዊ መብት ላይ የተጫነው ገደብ እንዲነሳ የህዝቡን ጥያቄ በመቀበል በነጻ እንዲደራጅና ጊዜያዊ ህዝባዊ መንግስት መመስረት እንዲችል ወዘተ ዋጋ ላይ ቁጥጥር እንዲደረግበት ለሰራተኞች ደሞዝ እንዲጨመር ተራማጅ የሆነ የሰራተኞች ህግ እንዲወጣ ጠየቀ ውሳኔው በተሳተፉት የማህበራት ወኪሎች ሁሉ የተፈረመ ነበር መስከረም 16 ቀን 1968 ዓ.ም ተመረጠ የኢትዮጵያ አየር መንገድ ሰራተኞች ማህበር አባላት የጉባኤውን ውሳኔ ለሰራተኞች ተሚያድሉበት ጊዜ ወታደሮች በወሰዱባቸው የማጥቃት እርምጃ 8 ሰራተኞች ሲገደሉ በ20 ውስጥ የሚቆጠሩ ሌሎች ቆስለዋል መንግስትም በኢትዮጵያ አየር መንገድ መስሪያ ቤት ውስጥ ራዲዮት ጽሑፍ ሲበትን የነበር አንድ ሰው እንዳይያዝ በማወቃቸው ወታደሮች ተኩስ ለመክፈት ተገደዱ ብሎ በይፋ አሳበበ የኢትዮጵያ አየር መንገድ ሰራተኞች በጥይት ከተደበደቡ በኋላ የተከለከለውን ጉባኤ ተሳትፈው የነበሩ የሰራተኞች ማህበራት መሪዎች ከየቦታው ማሰር መስፋፋቱ ነበር ይህም ወደ እምሳት ወደ ስራ ማቆም አድማና ወደ ባሰ ግፍም አመራ በአዲስ አበባ በአቃቂ በድሬዳዋና በሌሎች ቦታዎች ከ12 ያላነሱ ሰራተኞች በጥይት ሲገደሉ ወደ 150 የሚጠጉ ሰራተኞችና የሰራተኞች መሪዎች የኢጣማ ሊቀመንበር ማርቆስ አጎስን ጨምሮ ተይዘው ታሰሩ
ድሮ እጅግ በጣም ድሮ እጅግ በጣም ድሮ ዓለም ሳይፈለጥ
በዝብዞ መበልጸግ አገር መፍጠር ጠፍቶ በበረዶ ጫካ አውሮፓ ሲማስ ኖርማንዲና ቫይኪንግ በሚል ስም ተቧድኖ ሰው ሲያስገብር
ቤት መስራት ተስኖት በበረዶ ብዛት ቆዳው ሲቆማት
ሰው ሰውነቱ ስቶ
ካራው ሲታገል እኛ በጣም ረቀን እጅግ ገዝተን ነበር ዓለም ሳይሰለጥን ብራና ዘጋይተን በራሳችን ገዳም ከራሳችን አፈር ምሁራና አፍርተን አርቀቀሉ ነበር ክብረ መንግስቱ አንጸነ ነበር በተፋሲ ላሊበላ ቀርጸን አስተምረን ነበር ካንዳለት ቤት መስራት አውሮፓ ተኝቶ ገና ዳዴ ሳይት አቁሙሎ ነበር ያክሱምን ሐውልት አርያምን ያረጋል ጊዜ ተለውጦ ታሪክ ተገልብጦ ትንሽ ትልቅ ሆነ ትልቁ ቅጣቅጣ በጠቢብ ንጉሥ በሚኒክ አገር በነፃነት ወዳጅ በዮሐንስ እግር ባንዳ ተደካበት ለወይም ማያም ጊዜን ጊዜ ጥሎት የአውሮፓ ገዳማት በጣም ስላደጉ የእኛን ገዳም ገለው ብራና አዳይ ሆኑ ብራና ወሳጁ ከኛ ቤትም ቢሆን ያው እንደ አባይ ነው ለእኛ ምን ይጠቅም በገናና ስሙ ከመኩራት በስተቀር አባይ የጠቀመው ላረፈበት ጊዜ ተለውጦ እውነት ቦታ ከኛ አፈር ተወልዶ በእኛ አፈር ጎልብቶ ስንሞት እያየን ጥሎን ይሄድ ቀጥቶ እንዲያ እንዲህ ሆኖ መማርና ማወቅ ከተግባር ሲቃር የውስጥ ሱነቱ ከላዩ ሲነጠል በነዋይ ፍለጋ አይኖሩ ሲበቀል ብርና ተሰጠው ከፈረንጆች ደብር እንደዚህ ከሆነ ማወቅ ድንቁርና ድንቁርና ማወቅ ሆነው ቁጭ ይላሉ የዘመኑ ነገር የሁሉ ተንኮል አምረን ስናየው በርቁም ስንቃኘው የአውሮፓ ጠቢባን በጣም ብልጦች ናቸው የአውሮፓም ገዳማት እጅግ ጥልቆች ናቸው እኛን ለማሳሳት የእኛኑ ተጠቅመው እኛን በማሳጣት በእኛ ስቃይ ከብረው በአጥንታችን ሁላች በግራና ጋሻ የእኛ ቤት ፈረሰ ተሰራ ቤታቸው አትመለከቱ ለጦ ብራናውን እጅጉን አጥብቆ ዶክተር ፕሮፌሰር የታሪክ አዋቂ በሚል የቅጽሱ እጅግ አሸብርቆ እጠፋለው ሲለን ብዕሩ ዘቅዝቆ በቀለሙ ፋንታ በደም አጨማልቆ አረ ለመሆኑ ገና ሲባል ከስር መሰረቱ ቆዳ የከብት ልጅ መሆኑን ከጥንቱ እንዴት ይዘነጋል ብራና ሱነቱ ገባው አልገባው በጋዳ የነው ይሰጣት እናቱ ይሄ በመሆኑ ባሉንበት ዘመን ብራና ሳስቶት እውቀት ግቡ ስጣል እውነት ትርጉም አጥታ ይሳለቁ አሁን ሳያጣራ ዳዊት አስተማሪ ሐዋርያ ሳይሆን ትንቢት ተናጋሪ የበላባዩ ያስመሳዩ ድርሰት ቤት ሀገሩ ነው ያሳይ መሳዩ ያጉራ ዘለሉ የምሰሪው ብዛት ትግቡን አጣቦታል የዘረኛው መንግስት ስውር አገልጋዮች ዶላርም ቡራቄም ከባዕድ አግኝተው የሐሞት ቀረጢት ጭራሽ ሳይኖራቸው ለህዝብ መታመንም በመከራው ቀን ጸንቶ መቆም ጸንቶ ታገሉ እያሉ በስውር ተልኮ ትግሉን አገልግተው ሐሳዊ መሲህ ምሁር የጠባቦች መንጋ የፋሽስት ግልገሎች የትላንት አራዶች የጥንቱና አዲስ ለፍስፍስ አንጃዎች ያልሆኑትን ሆኖ አዲስ ፈሊጥ ፈጥረው ታገሉ እያሉ ነው ትግሉን በፊት ገል ፓርላማ የገባውን የወያኔ ክፋት ህግ በሌለበት በህግ ታጋዩ ማሸነፍ የሚሻው በህገ መንግስቱ አረ ስንቱ ስንቱ ታገሉ እያሉን ነው ድከሙ በክንቱ ማንን ለማስፋት ማንንስ ለመግደል በማን ስቃይ ልኖር አገር ሲበታተን በዘረኛውና በጠባቦች መንጋ የተወጋ ነገር የተበደለን ህዝብ በይስሙላ ትግል ስቃዩን ለማብዛት ደጋግሞ ለመግደል ታገል እያሉን ነው በይፋይ ነው አላማ ሳይኖረው ቀድሞም ተጀምሮ ታሪክም ሳይሰራ ታሪክ ሳያጣቅስ
ሱባኤ ሳይገባ ለፈጸመው በደል ወይም ማሩን ሳይለተኛበት እንደ ሃይድራ ትሩ ገና ሊበጣጥ ተደራጁ ይላል ደጋግሞ ሊሸጣ እንዲያ እንዲሆኑ ትግሉ ከተጎዳ አገርን ቆራርጠው ቅርጫ ከጣሉባት ህዝብ መብቱን አጥቶ በደል ከበዛበት ይቀስቀስ ሚኒሊክ ይጠራ መይሳው ታሪክ ሰሪ ሆኖ ካረፉበት የአዲሱ ዘመንም ብርቅዬ ጀግናዎች እውነት ተናጋሪ የክፉ ቀን ልጆች ጸረ ጠባብ አቋም የህዝብ አፍቃሪዎች ዴሞክራሲ ስርዓት ነባር መሰረቶች ይጠራ ስማቸው ይዘከር ስራቸው የሞቱትን ጭምር ይምራን ተግባራቸው ተናገር ደብተራው ካለህበት ቦታ አጅበው ይስሐቅ እውነት እንዲረሳ የሽጥላ መስክር ለእውነት ተፋልመ ካረፍክበት አህዛብ ተነስቶ እምቢ ካለ ጋሻው አልምክት ከሆነ የምሁር መድረሻው ይቀስቀስ ሳሙኤል ከገባበት አፈር ለዚህ ሁሉ ባንዳ እውነቱን አሻፈረኝ ብለህ በመርካቶ መሃል ለፋሽስት ለባንዳም አልበገር ብለህ የወደቅከው ጓዴ ፈለቀም ተባይ በጣም ደስቶ ሜዳውን ካሰሰ ስግግል ሰላዩ ግንባሩን ከያዘው ቀስቅሰው ጋይምን ትግል አስተምሮ የባንዳውን መንጋ ፋላዩን ቀስቅሰው ጋይምን ትግል አስተምሮ የባንዳው መንጋ ኦላይን
ሰላም